Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። እሁድ ነሐሴ 28 2009 ዓመተ ምህረት።
እኔ በምሳሌ ተማሪ ቤት አልሄድኩም። ቋንቋ ትንሽ እናገር ነበር በልጅነቴ ስለተማርኩ። ብዙዎቻችን እኮ የኛ እድል አላገኘንም። ከኛ በኋላ የመጣው ነው ዩኒቨርሲቲ ምናምን አንሄድም።
ከአምባሳደር ምሩ ዘለቀ ጋር የጀመርነው ጨዋታ ይቀጥላል። የቡና ታሪክም አለን በምሽቱ ዝግጅታችን።
በእኛ እምነት ሁሉም የኢትዮጵያ ቡና ከፍተኛ ጥራት ያለው ነው። በጥሩ ሁኔታ ተዘጋጅተው ለገበያ ቀረበ። ተለያይነቱም ከፍተኛ በመሆኑ ለብዙ አይነት ተጠቃሚ ቢቀርብ ደግሞ በደንብ ብናስተዋውቅ ብዙ ሊጠራ ይችላል።
የደን ሳይንቲስትና የቡና ተመራማሪው ዶክተር ታደሰ ወልደ ማርያም ናቸው። የምሽቱን ዝግጅት ይዤላችሁ አብሬያችሁ የማመሸው ሰሎሞን አባተ ነኝ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ፣ ለምሽቱ ዜናዎች ሄኖክ ሰማግዜር ነኝ። የኬንያው የተቃዋሚ ፕሬዚዳንታዊ እጩ ተወዳዳሪ ራይላ ኦዲንጋ ፓርቲያቸው ሥልጣን የመጋራት ፍላጎት እንደሌለው አስታወቁ። የኬንያ ጠቅላይ ፍርድ ቤት በያዝነው ወር መግቢያ የተካሄደውን የሀገሪቱን የፕሬዚዳንታዊ ምርጫ እክል የበዛበት ነው ሲል ውድቅ ማድረጉ ይታወሳል። ዛሬ እሁድ በቤተ ክርስቲያን ጸሎት ሥነ ሥርዓት ላይ የተናገሩት ኦዲንጋ ጥቅስ አጭበርባሪ ካሏቸው ሀገሪቱን ከሚመሩ ቡድኖች ጋር ሥልጣን የመጋራት ፍላጎት እንደሌላቸው አስረድተዋል። ምርጫውን ማሸነፋቸው ታውጆ የነበረው በሥልጣን ላይ ያሉት ፕሬዚዳንት ኡሁሩ ኬንያታ የሚመሩት ጁብሊ ፓርቲ ሥልጣን የመጋራት ስምምነት እንደማይፈልግ በትናንትናው ዕለት ተናግረው ነበር። ኬንያታ የጠቅላይ ፍርድ ቤቱን ዳኞች ውሳኔ እንደሚያከብሩ ቢገልጹም ሁኔታውን ግን በይፋ ሲቃወሙትና ሲተቹት ተሰምቷል። የፍርድ ቤት ዳኞቹን ለመሆኑ በሕዝብ ተመርጣችኋል ሲሉ ያሰሙት ንግግር ፍርድ ቤትን እንደ ማንጓጠጥ ይቆጠራል ሲሉ የጠቅላይ ፍርድ ቤት ዳኞች የተቋማቸውን ነጻነት ፕሬዚዳንቱ ጥሰዋል ሲሉ ሮሮ ያሰሙበት ሆኗል። በኬንያ ሕገ መንግሥት እንደ ተቀመጠው በ60 ቀናት ውስጥ አዲስ የፕሬዚዳንታዊ ምርጫ ይካሄዳል ተብሎ ይጠበቃል። ዝናብ አዘል አውሎ ንፋስ ክፉኛ የመታት የደቡባዊ አሜሪካ የቴክሳስ ግዛት ሂውስተን ከተማ አካባቢ ለሰዎች አደገኛ የሆኑ የኢንዱስትሪ ኬሚካሎች የሚገኙባቸው 13 ቦታዎች በጎርፍ መጥለቅለቃቸውን የዩናይትድ ስቴትስ የአካባቢ ጥበቃ ባለሥልጣን ኢፒኤ አስታወቀ። ጎርፉ በአካባቢው የሚኖረው የጤናም ሆነ ሌሎች ጠንቆች ምን ያህል እንደሆነ እስካሁን ከኢፒኤ የተሰጠ መረጃ የለም። ሆኖም እነዚህ ጠንከኛ ኬሚካሎች በከተማዋ ጎርፍና የሽንት ቤት ፍሳሽ ውሃ ተቀላቅለው ከፈጠሩት መበከል ጋር ተያይዞ ከባድ ስጋት ፈጥሯል። ሀሪኬን ሃርቪ በሚል ስም የሚጠራው አውሎ ንፋስ በሂውስተን ከተማ ያደረሰውን ጉዳት በመገምገም ላይ ሲሆን ከፎክስ ቴሌቪዥን ጣቢያ ጋር ቃለ መጠይቅ ያደረጉት የቴክሳስ አገረ ገዢ ክሬግ አበት የውድመቱ ግምት እስከ 180 ቢሊዮን ዶላርስ ሊጠጋ ይችላል ብለዋል። አስቀድሞ የሃርቪ የንብረት ኪሳራ ከ8 ቢሊዮን ዶላርስ ያነሰ እንደሚሆን ቢገመትም አዲሱ የአገረ ገዢው ግምት ግን በ20 እጥፍ ከፍ ያለ ሆኗል። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት የዩናይትድ ስቴትስ ኮንግረስ የ7.85 ቢሊዮን ዶላርስ የመልሶ ማቋቋሚያ ገንዘብ እንዲመድብ መጠየቃቸው ይታወሳል። ሰሜን ኮሪያ በአይነቱ ግዙፍ የሆነውን ተምዘግዛጊ ፈንጂ ሙከራ ማድረጓን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አወገዙ። በሁለት የትዊተር መልእክቶች ሰሜን ኮሪያ ጥቅስ ከቁጥጥር የወጣችና ለዩናይትድ ስቴትስ አደገኛና ጠባጫሪ አገር ናት ብለዋታል። ሁኔታውን ለማርገብ እየሞከረች ላለችው ቻይና የሰሜን ኮሪያ ድርጊት አሳፋሪ ሆኗል ሲሉ ሚስተር ትራምፕ አክለዋል። የአሜሪካ አጋር የሆነችው ደቡብ ኮሪያም የሰሜኗ ባላንጣዋ መለማመጥ እንደማይሰራ መረዳት አለባት። የሚገባቸው አንድና አንድ ነገር ብቻ ነው ብለዋል ፕሬዚዳንት ዶናልድ ትራምፕ። የሜክሲኮ ፕሬዚዳንት ኤንሪኬ ፔኛ ኒየቶ የሀገራቸውን ክብር የሚነካ ማንኛውም አይነት የስምምነት ሰነድን ከጎረቤታቸው ዩናይትድ ስቴትስ እንደማይቀበሉ ተናገሩ። ፕሬዚዳንት ዶናልድ ትራምፕ ስልጣን ከያዙ ወዲህ ለመጀመሪያ ጊዜ በተደረገ ዓመታዊ ህዝባዊ ንግግር ላይ ፕሬዚዳንት ፔኛ ኒየቶ የአዲሱ የዩናይትድ ስቴትስ አስተዳደር ጋር የሚኖረው ግንኙነት በጋራ ጥቅም፣ ሉዓላዊነትና ለስራ የሚፈልሱ ዜጎቻችንን በመከላከል ላይ የተመሰረተ ይሆናል ብለዋል። በስተ መጨረሻም የህንዱ ጠቅላይ ሚኒስትር ናራንድራ ሞዲ ከ35 ዓመት በኋላ የመጀመሪያዋን ሴት የመከላከያ ሚኒስትር ሾሙ። ኒርማላ ሲታራማን ከቀድሞዋ የህንድ ጠቅላይ ሚኒስትርና የመከላከያ ሚኒስትር ኢንዲራ ጋንዲ ወዲህ በህንድ የፖለቲካ ስልጣን ከፍተኛ የሆነውን የመከላከያ መስሪያ ቤት የሚመሩ ይሆናል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ነሐሴ 28 2009 ዓ.ም ምሽት ፕሮግራም ነው። ለየት ያሉ እንግዳ ይዤላችኋለሁ።
ያሰፋ አባተ ዜማ ነው።
አይነተኛ ስራቸው አይደለም ሙዚቃ፣ ስራቸው ብዙ ነው። ፕሮፌሰር አዱኛ ወርቁ ጫወታለን።
ቆንጆ ልጅ ነበረች ባየ ያለፈችው፣ ሸጋ ልጅ ነበረች ባየ ያለፈችው፣ ኦ አብላባለችና ቀልቤን ገፈተችው። አባባለችና ቀልቤን ገፈተችው።
ከአምባሳደር ምሩ ዘለቀ ጋር የጀመርነው ውይይት ይቀጥላል። ያለፉ 95 ዓመታት ዕድሜያቸው ጎዳና ምን እንደሚመስል እያጫወቱን ናቸው አምባሳደር ምሩ ዘለቀ። አምባሳደር ምሩ የልዑል መኮንን ጸሐፊ ሆነው ሥራ ከጀመሩበት የለጋ ወጣትነት ዕድሜያቸው አንስተው በጤና ጥበቃ መሥሪያ ቤት ከዚያም በውጭ ጉዳይ ሚኒስቴርና በተባበሩት መንግሥታት ድርጅት ምስረታ የመጀመሪያ ዓመታት የኤርትራን ከኢትዮጵያ ጋር መቀላቀል አንስተው እርሳቸው የተሳተፉበት የዲፕሎማሲ ሥራ ምን ይመስል እንደነበረ ነግረውናል። አምባሳደር ምሩ አሁን የሚኖሩት በዩናይትድ ስቴትስ አርሊንግተን ቨርጂኒያ ነው። ይቀጥላሉ አምባሳደር ምሩ። ለመሆኑ ለምን ኤርትራ ከኢትዮጵያ ጋር መቀላቀል ነበረባት? ለምን ፌዴሬሽን እንዲሆን ተፈለገ? ያለፈ መልሳቸው መጨረሻ የኤርትራውያኑ የራሳቸው ፍላጎት ነበር የሚል ነው።
ፌዴሬሽን እኮ የተደረገው እኮ በኤርትራያኖች ብዛት ነው እንጂ እኛ ስራ እንኳ አይደለም። ኦፍኮርስ እኛ የባህር ወደብ እንፈልግ ነበር። ደግሞ እኛ ከጣሊያን በፊት ምን ነበሩ? ኢትዮጵያ ነው እኮ የባህር ነጋሽ ክፍል ነው የሚባለው። በአጼ ዮሐንስ ጊዜ ይሁን እስከ መጨረሻ ድረስ ጣሊያን እስኪ ነው እንጂ የኢትዮጵያ ክፍል ነው ኤርትራ የሚባል ነጻና፣ ኤርትራ ራሱ ስሙ ጣሊያኖቹ ኮሎኒ ሲያደርጉ እነሱ ያወጡት ስም ነው እንጂ በኤርትራ ታሪክ የለም። አገር ሁኖ
አሁን እርስዎ እያሉኝ ያሉት ኤርትራ በፌዴሬሽን ከኢትዮጵያ ጋር እንድትቀላቀል የተደረገው በኤርትራውያን በራሳቸው ፍላጎት እንጂ በኢትዮጵያ ያን ጊዜ በነበረው በኢትዮጵያ መንግስት አስገዳጅነት አይደለም ነው።
እኛም እኛም ፈልገናል።
አዎ ፍላጎቱ ቢኖርም ግን
እኮ ቢኖርም ከኢትዮጵያ ጋር የሚል ወገን ነበር። አንዳንዶቹ ከጣሊያን ጋርም ከአረብ ጋር እንቀላቀል የሚል ከእስላም ክፍልም ነበር።
አዎ በዛው በመካከላቸው ማለት ነው።
በመካከላቸው ደግሞ በመካከላቸው ነጻ እንሁንም የሚል ነበረ። ለምን እንግሊዞችም እዛ ብዙ ይሰሩ ነበር፣ ጣሊያኖችም ብዙ ይሰሩ ነበረ። እና በህዝብ ድምፅ ብዛት ነው። እኛም ደክመናል ይህንን ለማድረግ። ግን በጠቅላላው የኢትዮጵያ ኤርትራዊ አንድነት ያለው ኃይል ስላየለ ነው እንጂ እንደው ዝም ብሎ አልተሰጠንም እኮ ብዙ ተደክሞበታል።
እሺ፣ ያን ጊዜ ይሄ ውሳኔ ኤርትራ በፌዴሬሽን ከኢትዮጵያ ጋር እንድትቀላቀል የማድረጉ ውሳኔ እንዴት ተላለፈ? እስቲ እሱን ያጫውቱ።
እኛ እንግዲህ አንድነት ነው ያልነው፣ በቃ አንድ ሀገር ነን ብለን የእኛ ኬስ መጨረሻ ላይ አሁን ያልኩ ልዩ ልዩ ሀይሎች ነበሩ። በዛ ምክንያት አይ ይሄ ሁሉ ሀይሎች ስላለ ፌዴሬሽን በፌዴሬሽን ፎርም ይወሰን ተብሎ በዩናይትድ ኔሽን ያወጡት ነው።
እሺ፣
እኛ ፌዴሬሽን ብለን አልጠየቅንም። እኛ አንድነት ነው የጠየቅነው። ግን የተቀሩትን ለማስደሰት ተብሎ አረቦቹንም ጣሊያኖቹንም በሀይለኛ ትግል ነበረ። እንዲህ አይምሰል እኮ 4 ዓመት ነው 5 ዓመት የቆየ ነገር እኮ አንድ ነገር አይደለም። እና በኤርትራውያኖቹ ሙሉም ባይሆን አብዛኛው የኤርትራ ህዝብ ፈልጎ ነው።
በዛ ሂደት ውስጥ እርስዎ ተሳትፈዋል? ራስዎ በአካል?
እኔ ራሴ አንደኛ ውጭ ጉዳይ ሚኒስቴር ነበርኩ፣ የሚኒስትሩ ረዳት ነበርኩኝ። ከሚኒስትሩ ጎን ሆኜ ከዛም የተመላለስኩኝ አስመራ። ደግሞ አስመራ ኦልሬዲ አንድ ቢሮ ተከፍቶ ነበረ፣ የሊየዞን ኦፊስ የሚባል
ከፌዴሬሽኑ በፊት
አዎ አስቀድሞ እንዳልኩ መጀመሪያ ሚሽኑ እንደው ገና ጠር ነጻነት እንደወጣን ከዱል መኮንን ጋር ሄድን እዛ።
እሺ።
ያን ጊዜ ደግሞ ከኛ ጋር ኤርትራውያን እርሱ ነበሩ፣ ዶክተር አምባዬ የሚባሉ የውጭ ጉዳይ ሚኒስትር ምክትል ሚኒስትር ነበሩ፣ ኮሎኔል ካሳ አብርሃም የሚባሉ በጣም የታወቁ አርበኛ ነበሩ፣ እነ ደጃማች ለጥበሉ። እንደዚህ ሆነን ነው እዛ ከሉል መኮንን ጋር እዛ ግንኙነት ተደርጎ ኤስታብሊሽድ የሆነው የኤርትራ አንድነት ንቅናቄ። እና ከዛ በኋላ ትንሽ ቆየንና ቢሮ ተከፈተ፣ ሊየዞን ኦፊስ ተብሎ የኢትዮጵያ ጥቅም ይጠብቅ ተብሎ ጄኔራል ነጋ ኃይለ ሥላሴ ነበረ እዛ። እሱ ብዙ ስራ ሰርቷል፣ ብዙ ኤርትራያኖቹ ጋርም እያገባበዘ ይህን ሁሉ ነገር አንድነት እንድንሆን ብዙ ሰርቷል። ከዛ እንግዲህ ተተካ፣ እሱ ሲወጣ አቶ ደሚ ሚካኤል እሱ ሆነ የዞን ኦፊሰር ሆኖ እዛ ደግሞ እነሱ ይሰሩ ነበር። ኢትዮጵያን ሚሽን ነበረ እዛ አስመራ። እና ብዙ ፍቅር ነበረ። በእውነቴ ነው የምነግርህ፣ ምንም እንደው እንትን ነው እንጂ ምንም አይደለም። ደግሞ እንደምታውቀው ሀገራችን ሁሉ ጊዜ እንዳለ ይሄ ምን ልበል ጎሳ አይደለም ወይንም ነገድ አይደለም፣ ይሄ ፍክክር አለ እርስ በራስ የራስ ከሌ ወገን የዚህ ደጃማች ከላ ይባባላል። እዛ ኤርትራም ውስጥ ኤርትራዬ፣ ሰራዬ፣
አካለ ጉዛይ፣
አካለ ጉዛይ ይህን የመሳሰለ ሁሉ አለ። እዛም ውስጥ ክርክር እንትን አለ፣ ፍክክር አለ። ግን እኛ እስላሞቹም ጭምር ነው የደገፉት የኢትዮጵያን አንድነት።
አምባሳደር እምሩ፣ ፌዴሬሽን ውስጥ ለምን ፈረሰ? ለምን አስፈለገ ያን ጊዜ ፌዴሬሽኑን ማፍረስ?
መጀመሪያ ነገር በሙሉ በንግዱ እኮ በሁሉ ነገር ተያይዞ ነበረ። ዩኒቨርሲቲ እኮ 60% ኤርትራኑ ነበረ። አዲስ አበባ ዩኒቨርሲቲ፣ ጦር ሰራዊቱ፣ በየመስሪያ ቤቱ በየሙሉ እና ብዙዎች ምንድን ነው የሚያስፈልገው ይሄ ፌዴሬሽን ይሉ ነበረ።
እነማ?
ኤርትራ፣ እነ ደቢተወደድ አስፋ፣ እነዚህ ሁሉ ኤርትራያኖች ራሳቸው። በእነሱ ጊዜ አይደለም እንደ ይሄ የፈረሰው እና በኢትዮጵያኑ ብቻ ኢትዮጵያኖቹ ብቻ አይደለም፣ በእኛ በኩል ሁለቱ አስተዳደር ከሚኖር አንድ ይሁን ብለን ነበረ። ይሄን ደግሞ ስልህ እኔ ግልጽ መሆን አለብኝ፣ የእኛም እኮ በጣም ጥሩ አስተዳደር አልነበረም። ይሄን ነው እኮ
የእኛ ጥሩ አስተዳደር አልነበረም ሲሉ ኤርትራ ላይ ያለው የኢትዮጵያን አስተዳደር ማለት ሆነው ወይስ በአጠቃላይ በሀገሪቱ ውስጥ የነበረው?
በአጠቃላይ ሀገራችን ዘመናዊ አይደለም። ገና እኮ ነጻነት እንዳገኘን እኮ ነው እንደተመለሰ ያርቶክ 10 ዓመት ውስጥ እኮ ነው። እኔ በምሳሌ ተማሪ ቤት አልሄድኩም። ቋንቋ ትንሽ እናገር ነበር በልጅነቴ ስለተማርኩ። ብዙዎቻችን እኮ የኛ እድል አላገኘንም። ከኛ በኋላ የመጣው ነው ዩኒቨርሲቲ ምናምን አንሄዱ። እኛ ግን አለቆቻችን እያስተማሩን እኛም እየተፍረጨረጨን ነው እንትን ያለ። ያን ጊዜ ያለቅ ሰው ምንድን ነው አርበኛ ነው ያለ። አርበኞች ጎበዞች ናቸው ምንድን ነው ግን አገር ማስተዳደር ሌላ ቋንቋ ነው። እና በትንሽ ሰዎች ነው ኢትዮጵያ የተቋቋመችው። ገንዘብ የለም ነበር። እንግሊዞችን በጣም በጣም አስቸገሩ። ኢትዮጵያን ፕሮቴክትሬት ለማድረግ ይፈልጉ ነበረ። እና በብዙ መንገድ ነው የታገልነው። እና ጃንሆይ በድብቅ ሄደው ሩዝቬልትን ባያገኙት ኖሮ እና ፕሬዚዳንት ሩዝቬልት ባይደግፈን ኖሮ ብሪቲሾቹ አይለቁም ነበር። እንዴ ኦጋዴን እኮ 10 ዓመት ታገኝ ይዘውታል እኮ ሪዘርቭ ኤሪያ ተብሎ። ከዛ በላይ ብዙ ችግር ነበር። እና ደግሞ እኛ ጋር ሰው የለም። አርበኞቹ ጎበዞች ናቸው፣ አንበሶች ናቸው። አንድ ሁለት የለም ግን እነሱ ደግሞ ያስተዳደር ሰው አይደሉም። ጊዜም አላግ ብዙዎቹ እኮ ወጣቶች እኮ ናቸው። የት ሄደው ተማሩ ትላለ አስተዳደር። እና አንዳንድ የቆዩ ሽማግሎች ነበሩ እኛን እየቆነጠጡ እየቆነጠጡ ልበል እኛን እየመሩ ነው እያስተማሩን እንጂ የሰው ጉድለት ነበረ፣ የገንዘብ ጉድለት ነበረ። አንድ መንግስት መልሶ ማቋቋም ቀላል ነገር አልነበረም። በጣም ከባድ ስራ ነው የተሰራው። ሰው ዋጋ ሊሰጠው አልፈለግም። እንዲህ ቢሆን ኖሮ ቀላል ነው። ግን ባዶ ሜዳ ላይ ሳለህ ምንድን ነው ገንዘብ የለህም፣ ምን የለህም። ገንዘብ ኋላ አሜሪካ ኋላ ገንዘብ በሽሊንግ ነበረ የምንሰራው። የእኔ ደግሞ 35 ሽሊንግ ነበር ያን ጊዜ።
ስንት?
35 ሽሊንግ።
35 ሽሊንግ በወር ነው?
አዎ። ኋላ ትሄድ ይመጣል ገንዘብ።
ምን ያደርግልዎት ነበር 35 ሽሊንግ?
ቤት ስለምንግዲህ እዛ ቤት ነው የምበላው የምጠጣው። እንትን እንደ ዝም ብሎ አንዳንድ ሸሚዝ ምናምን ለመግዛት ነው እንጂ ምን ያደርግልኛል?
17 ብር ማለት ነው።
አዎ። እንደዚህ ያለ በጣም ከባድ ፈተና ነው ያለፈችው ኢትዮጵያ። እና የኢትዮጵያ ሰዎች መመስገን አለባቸው። በሰፊው ነው የምልህ
አምባሳደር። እስቲ ወደዛ ወደ ፌዴሬሽኑ አንድ ጊዜ ደግሞ መለስ ልበልና እንዲፈርስም ይሁን እንዲቀጥል ሰውን ለድምፅ መጠየቅ ማግባባት አይቻልም ነበረ? ኤርትራም ውስጥ ይሁን በአጠቃላይ በኢትዮጵያ ደረጃ በብሔራዊ ደረጃ ሪፈረንደም አይነት ነገር እንዲካሄድ ወይም በሌላም በማንኛውም መስክ የህዝቡ ድምፅ እንዲሰማ ማድረግ አይቻልም ነበር?
እኔ እንግዲህ ኦነስትሊ ነው የምነግርህ፣ እኔ ከኤርትራ ፌዴሬሽኑ በኋላ ካለቀ እና ራስ አንዳርድ ድልተናይት እና እነሱ ሁሉ ከሆኑ በኋላ ወደ አዲስ አበባ ተመለስኩ። እና ባለቤቴ ጤና የላትም ነበርና ደግመልኩ እና ወደ ውጭ ሀገር ቦታ ስጡኝ አልኩኝ እና ወደ ፓሪስ ተዛወርኩ።
ፓሪስ በምን ማድረግ ነው የሄዱት?
በጉዳይ ፈጻሚ ሆኜ ነው። ያኔ አምባሳደሩ ወደ አዲስ አበባ ሊመለሱ ጋራ ይታፈሰ ነበሩ። እሳቸው ወደ አዲስ አበባ ሲመለሱ እኔ የዛ ጉዳይ ፈጻሚ ሆንኩና
በስንት ዓመተ ምህረት
ፈረንጅ 52 ላይ። ከዛ 3 ዓመት ቆየሁ ፓሪስ 54 በጉዳይ ፈጻሚነት እና ብዙ ስራ ተሰራ።
ምን አደረጉ
ፓሪስ ላይ? አንደኛ ነገር ከፈረንሳዮች ጋር ጥሩ ግንኙነት ነበረን፣ ችግር አልነበረም። ነገር ግን በእኛ በኩል ኤምባሲያችን አሮጌ ቤት ነበር የተገዛ እና ያ ቤት ብዙ ከጦርነቱ በፊት ያልተኖረበት ቤት ነው። ሰፈሩ ጥሩ ነው ግን ቤቱ በጣም ያረጀና እንትን ያለ ነው እና በክረምት እዛ እኔ ስደርስ በጋ ነበር። ክረምት ሲደርስ ይሄ በረዶ ቤቱ ሲቀዘቅዝ ጊዜ ፈነዳ፣ እንትን ሁሉ ቧንቧው
ማሞቂያው
ቧንቧ ፈነዳ። እንግዳ መቀበል አንችል ነበር። ፍታሪ ታፈሰ ተከራይተው ውጭ ነበር የሚኖሩት በክራይ ቤት። እኔም ስመጣ ከሳቸው በኋላ እንዲሆነ
እንዴ በአምባሳደር ደረጃ ሳይሆን በአምባሳደር መኖሪያ ደረጃ ሳይሆን እንደ ማንም ሰው ውጭ ይኖሩ ነበር ማለት ነው?
ውጭ ተከራይተን ነው።
እሺ።
ያ ቤቱ አያስኖርም። ለአንድ ሁለት ትንንሽ ቢሮዎች አሉ። እሱም እንደው ያሳፍ ደንበኛ እንግዳ መቀበል አይቻልም ነበር። እና እንግዲህ እኔ እዛ ከደረስኩ ላይ እና ይቼ ይሄ ቤት መታደስ አለበት ብዬ አቀረብኳቸው። እኔ እንኳን አይደለሁም ከእኔ በፊት የነበሩት አቅርበው ነበረ ቤቱ መታደስ አለበት ተብሎ።
ለነገሩ እኮ ጥቁር የዲፕሎማሲ ሹማምንት የነበራችሁት ምናልባት እናንተ ብቻም ልትሆኑ ትችላላችሁ።
ገና ያን ጊዜ የለም ነጻ የወጡት ላይቤሪያ ብቻ ነው።
አዎ ያው ኢትዮጵያና ላይቤሪያ ብቻ ነበሩ ከጥቁሩ ዓለም። አዎ
የለም። አዎ
ገና በ60ዎቹ ውስጥ ነው መውጣትም የጀመሩት ሌሎቹ። ስለዚህ የመጀመሪያዎቹና ምናልባትም ብቸኞቹ ጥቁር ከፍተኛ ዲፕሎማቶች ናችሁ እናንተ ማለት ይቻላል ፓሪስ ላይ።
ወይ በአፍሪካ ደረጃ ግን
ማለቴ ነው።
አዎ ሊባል ይቻላል።
የሚደርስባችሁ ነገር ነበረ ከመንግስቱም ይሁን ከሌላው?
እኛ ኢትዮጵያኖች ጭራሽ እንኳን እሳ ፈረንሳይ ሀገር የደረሱብን አሜሪካን ሀገር እንኳን አይደርስብንም ነበር። ያን ጊዜ የዘሩ እንትን በጣም እንደዚህ አልተጋነንም። አሜሪካን ሀገር ነው እንጂ ፈረንሳይ ሀገር ለጥቁሮቹም እዛ ሴኔጋሎች ምናምን ነበሩ፣ ይህን ያህል ፕሬጁዲስ የለም ነበር።
ወደ ጀርመን ደግሞ ታሪኮ እስቲ።
ጀርመን እንግዲህ ገና ነጻነት አልወጣም ነበር። ጀርመን ዌስት ጀርመኒ
እሺ፣
ያው አራቱ ባለስልጣን ፈረንሳይ፣ እንግሊዝ፣ አሜሪካን እና መስኮብ ተከፋፍለው ሀገሩን ይገዙ ነበር እና እኛ ዌስት ጀርመኒን አወቅንና የጀርመን ወዳጆችም ነበሩ።
ቦን ላይ ማለት ነው።
ቦን ላይ
እና በ54 ዓ.ም ነው ይሄ የሆነው የሚሉኝ።
አዎ
በፈረንጅ አቆጣጠር።
አዎ
እሺ።
እና ጃንሆይን በጣም የሚያከብሯቸው ጀርመኖች ነበሩ እና እዛ ዲፕሎማቲክ ሪሌሽን ኤስታብሊሽ ሆነ እና ኤምባሲ ሚኒስትር ሆኜ ተሾምኩኝ እና ሄድኩኝ እና እዛ ኤስታብሊሽ አደረኩኝ የጀርመን እና ኢትዮጵያ ሪሌሽንሽፕ። ፓሪስ ሳለሁ ደግሞ ከጃፓንም ጋራ ግንኙነታችን እንዲቀጥል እንደገና ኔጎሽት አድርጌ ነበረ እና እንግዲህ በዚህ ብዙ ስራ ሰርቻለሁ ላለው ወግ ነው ከሰው የበለጠ የሰራ አይመስለኝም። እና አንድ 10 ዓመት ከመንግስት ወጣ። ከዛ በኋላ ከ57 ጀምሮ እስከ 67 ድረስ እኔ ነጋዴ ሆንኩ።
የት?
አዲስ አበባ ሲጋራ እሸጣለሁ። የቱሪስት ቢሮ መጀመሪያውን የከፈትኩ እኔ ነኝ። የትንባሆ ሞኖፖል ብዙ ጊዜ የአሜሪካና የብሪቲሽ አሜሪካን ትባኮን ወክል ነበር እና አንድ 10 ዓመት ደግሞ እሱን ሰራው።
በግሎ ማለት ነው?
በግል። አዎ። እና ለማናቸውም ጃንሆይ እንደገና መጨረሻ ላይ ታረኩኝና ጋና አምባሳደር ሆንኩ።
ከ10 ዓመት የሲጋራ ንግድ በኋላ ማለት ነው?
አዎ።
ይሄ ማለት እርስዎ እንደነ ፓል ማል እንደነ ሮትመንስ ለመሳሰሉ ኩባንያዎች ነበሩ የሚሰሩት?
የስ ዊንስተን ሁሉ የኔ ነበር።
ስለ ቱሪስት ቢሮ እስቲ ይንገሩኝ፣ እንዴት ነው የመጀመሪያውን ቱሪስት ቢሮ አቋቋምኩ የሚሉኝ?
ቱሪስት ወደ ኬንያ እንደሚሄዱ አውቃለሁኝ። ከአውሮፓ ግሩፕ ቱሪስት አሉ አይደለም?
አሁን
እና ከጀርመን ሀገር ሄደው እዛ ኬንያ አውሬ አይተው
ለሳፋሪ ማለት ነው።
እና እኔ አሳ ሲመጣብኝ እና ሄድኩና ሾኔ የሚባል አንድ የቱሪስት ጀርመን ኩባንያ አለ እና ለምንድን ነው ኢትዮጵያ አንድ ቀን እደሩና እዛ ኢትዮጵያን ጎብኝተው ከዛ በኋላ ኬንያ ለምን አይሄዱም ብዬ ፕሮፖዝ አደረግኩላቸው እና ደስ አላቸው። በዚህ ተስማማንና ወደ ኬንያ የሚሄደው አውሮፕላን ለአንድ ቀን ያድራል አዲስ አበባ። ቱሪስቶቹን እዛ አዲስ አበባ እናሳያቸዋለን፣ የኢትዮጵያ ምግብ እናበላቸዋለን፣ በነገታው እንትናቸውን ይቀጥላሉ እና በዚህ ስምምነት አደረኩኝ። ያኔ ገና ቱሪስት ቢሮ አልተስማማም፣ ምንም እንትን አልተፈጠረም ነበር ገና እና ትንሽ ገንዘብ አገኘሁ እዛ ላይ። እዛ ኋላ ቱሪስት ቢሮ ሲቋቋም ኦፍኮርስ ከእነሱ ጋር መወዳደር አልቻልኩም፣ ተውኩት።
ሀብተ ስላሴ የሚባሉ የኢትዮጵያ
ሀብተ ስላሴ
እሳቸው የቱሪዝም አባት ይባላሉ የኢትዮጵያ።
ወይ ብዙ ያስፋፋው እሱ ነው እውነቱን ለመናገር። በጣም ደግሞ በጣም ለዚህ እንደው በጣም ጎበዝ ሰራተኛ ነው እና እርግጥ እኔ በትንሽ ነው እንዳልኩ እንደው በዛ ጀመርኩኝ እንጂ አልቀጠልኩም።
ግን የቱሪስት ቢሮውን መጀመሪያ
እሱ ነው እና እንትና አቶ ጎይቶም ጴጥሮስ ነበረ አለቃው። ግን የአቶ ጎይቶም ስራውም አልነበረም፣ ሀብተ ስላሴ ነው የፈጠረው። እኔ በሰፊ የሆነ የመንግስት ተጽዕኖ አለ፣ በጀትም አለ እንደምታውቀው። ኤርላይንም ይሄ ሁሉ በመንግስት ስለሆነ በጣም ግን በጣም በጣም አጠንክሮ ዲዩቲ ፍሪ ሾፕ ልክ እንደ እንትን ነው ያቋቋመው እሱ። እዛ እንደ አውሮፓ እንዳሉት አይነት ነገር ነው ያቋቋመው፣
አይሮፕላን ጣቢያው ላይ ማለት ነው፣
ጣቢያው ላይ። ከዛ በላይ አንድ ደግሞ የኢትዮጵያ ኢንዱስትሪ ሁሉ ፈጠረ እዛ። አንዳንድ የእጅ ስራዎች
የእደ ጥበባት ማዕከል አይነት ማለት ነው።
እና እሱ በጣም ፋንታስቲክ የሆነ ስራ ነው የሰራው። ከዛ ተዛወርኩ ወደ ስዊድን። እዛ ደግሞ 3 ዓመት አገለገልኩ። እዛ ብዙ የስዊድሽ ፕሮጀክት ነበሩ እንደምታውቀው፣ እና ብዙ ስራ ነበር። ጋና እንኳን ይሄን ያህል ስራ አልነበረም።
ያው ስዊድንም በአምባሳደርነት ማዕረግ ነው የነበሩት።
አዎ እና መጨረሻ ላይ ተጠራው ሲመለስ በጣም አገሩ ተበጥብጦ ነበረ።
ወደ ኢትዮጵያ ሲመለሱ ነው?
አዎ። እና
ማለት ቅድም ሽብር ባሉት ምክንያት ማለት ነው?
አዎ። ጀምሮ ነበረ። አንድ ጊዜ ተማሪው ይሰለፋል፣ ምን ይላል ጃን ወይም እድሜያቸው ገፍቶ ደከም ብለው ነበረ።
አሁን 82 ዓመታቸው ነበር
የበለጠ። እውነቱን ለመናገር መንግስቱ በጠቅላላው ደካማ ሆኖ ነበረ። ራሱ በፈጠረው ይሄ ተማሪውን ሁሉ መንግስት ነው የፈጠረው።
ምን ማለት ነው?
ታዲያ ሁሉ ያስተማሩት ኢትዮጵያ በትምህርት የገፋችው በመንግስት ኃይል አይደለም?
አሁን ስለዚህ ትምህርቱን በማስፋፋታቸው ምክንያት ነው ሁሉ የደረሰባቸው ባይ ነው።
አንድ ይሄ ነው እንዴ? ተማሪዎቹም አወቁ፣ ጉድለቱንም ያዩ ጀመረ።
አዎ ልክ እኮ ነው። ሁልጊዜ ትምህርት ለዚህ ነው ያወቀ ሰው አይጠቃም ነው የሚባለው አይደለም
እኮ? እና
ትምህርት የሚፈለገው ለዚህ ነው።
ግን ስህተቱ ምን ሆነ? ትምህርቱ ጥሩ ሆነ እና መነና ግን ሁሉም የእኛ ነገር የእኛ ሀገር ጉዳይ ሁሉ ተናቀ በገዛ ራሳችን ሰዎች።
አዎ ምንድን ነው አሁን እየነገሩኝ ያሉት? ትምህርቱ ተስፋፋ፣ ሰው እያወቀ መጣ። ቅድም እንደገለጹልኝ እናንተ ወጣት በነበራችሁበት ዘመን አልነበረም። ሰው እያወቀና እየተለወጠ ሲመጣ አስተዳደሩና ስርዓቱ ግን ባሉበት ነው እዛው ተቀርቅረው የቀሩት። አብረው አልተራመዱም። ዘመናዊ አስተዳደር ዘመናዊ ስልጣኔን ከእውቀቱና ከሰው ብልጽግና ጋር አብረው አላመጡም፣ አላሳደጉም።
የለም፣ እዚያም ላይ አልልም። እሺ፣ ፊዚክሊ አልተለወጠም። ነገር ግን ብዙ ስራ ተሰርቷል። ብዙ ነገር ይሄ ኤርላይን በለው፣ ቴሌኮሙኒኬሽን በለው፣ ባንኪንግ በለው፣
እውነት
ሁሉ ነገር ተሰርቷል።
በአስተዳደር ደረጃ ነው የምለው እንጂ
በአስተዳደር ደረጃ ደግሞ አሁን እንደው ምሳሌ እንውሰድ። የመሬት ላራሹ ተባለ አይደለም? እንግዲህ ይሄ የመሬት ይዞታ ጉዳይ እኛ ወዲያም በወሬም ቢሆን እየተከታተልን ነው ብዙ ጊዜ። እና መሬት ይዞታ ኢትዮጵያ ውስጥ መጀመሪያ ነገር ይሄ በአማራው ሀገር በምትለው ሁሉ የግል ርስት የለም።
የአምባሳደር እምሩ ዘለቀ ታሪክ ሰፊ ነው። ቀሪው ክፍል በሌላ ዝግጅት ይቀርባል። ሙሉውን ቃለ ምልልስ ከዌብሳይታችንና ከፌስቡክ ገጻችን ማዳመጥ ይቻላል። አመሰግናለሁ አምባሳደር ምሩን። ወደ ተከታዩ ርዕሳችን እንለፍ። ቡና። ዶክተር ታደሰ ወልደ ማርያም ጎሌ የአየር ንብረት ለውጥና የቡና ደን መድረክ የሚባለው የሁለት መንግሥታዊ ያልሆኑ ድርጅቶች ጥምረት የቴክኒክ አማካሪ ናቸው። ስለ ቡና ብዙ አጥንተዋል። ብዙም ሳይንሳዊ የምርምር ሥራዎችን ጽፈዋል። ኢትዮጵያ ለዓለም አበርክተዋለች ስለሚባለው ቡና ኮፊያ አራቢካ ተፈጥሮና እንደምን ከኢትዮጵያ ሾልኮ እንደወጣ ስሙም ስለምን ለአራቢያ እንደተሰጠ ባለፈ ዝግጅት አጫውተውናል። ዶክተር ታደሰ ይቀጥሉና ቡና ወደ ሌላውም ዓለም እንዴት እንደተሻገረና እንደተስፋፋ ይናገራሉ።
ሌሎች ቡና አምራች ሀገሮች በተወሰነ ወቅት ለምሳሌ ከኢትዮጵያ ወጣ፣ ከኢትዮጵያ ያ ሁሉ ዘር ሊወጣ አይችልም። የተወሰነ ዘር ነው ወጥቶ የተከለው። የመን ውስጥ ያለውንም ደግሞ አረቦቹ ሌላ ሰው እንዲያውቅ ስለማይፈልጉ በደንብ ጠብቀው ነው የሚሸጡት። እንዳይበቅሉሉ አድርጎ ወደ ሌላ ይልካሉ ሲሸጡ። እና አንድ ሞኖክሴ ነው የደች ሞኖክሴ ነው የመን ሰርቆ ወደ አንድ ቅኝ ግዛታቸው መጀመሪያ ወደ ኢንዶኔዥያ ወስዶ ከዛ ወደ ሌላም ሁሉ የተባዛው። ያ ማለት እንግዲህ በጣም ትንሽዬ ቅንጣት ነች የተወሰደችው ከዚህ ከባህር ከሆነው ከጀነቲክ ሀብት ውስጥ ቅንጣት የሆነች ነች የወሰደችው። እና ያንን ተመራምሮ ዘርያውን ቢያሻሽሉ ምን ብሉም የሆነ ወሰን አለው። ያው ያን ልዩነቱን የሚያመጡበት ቲፒካል የሆነ የአረቢካ ጣዕም ያለው ቡና ያመርታሉ እንጂ እንደኛ አሁን የሁሉ ካታጎሪ ያለው ሊያመርቱ አይችሉም። ሌሎቹ ዝርያ ኦልሞስት በጣም ጠባብ የሆነ ዝርያ ስላለው ማለት ነው።
ስለዚህ የትም ሊደገም የማይችል ምድር የኢትዮጵያ ምድርና የኢትዮጵያ አየር ነው ማለት ነው። ይህን ሁሉ ዝርያ ይዞ የሚኖር ማለት ነው። ዶክተር ታደሰ ብዙ ሰው የተለያየ አይነት አሁን እርሶ የዘረዘሯቸውን በዝርዝር የሚታወቁትን የቡና አይነቶች በተለያየ ደረጃ ነው የሚያነሳቸው። አንዱ ይሄኛው ነው ጥሩ ይላል፣ ሌላኛው ይሄኛው ይሻላል ይላል። እንደውም ሰው ራሱ ከየአመጣጡ የሚፎክርበትም ጭምር ነው። እኔ ከሐረር ነኝ፣ የሐረር ቡና ነው። እኔ ከነቀምት ነኝ፣ የነቀምት ቡና ነው። እኔ ከከፋ ነኝ፣ የከፋ ወይም የጅማ ቡና ነው። እኔ ከሲዳማ ነኝ፣ የሲዳማ ቡና። እኔ ከወናጎ፣ እኔ ከይርጋጨፌ፣ ይርጋጨፌ ቡና እያለ እንደየ አካባቢው ሰው ቡናው ራሱ የአይደንቲቲው የማንነቱ መገለጫ ይሆናል፣ መፎከሪያም ጭምር ይሆናል። እና በእናንተ በተመራማሪዎቹ ዘንድ ስትመለከቱትና በዓለም ገበያ ደረጃም ሲታይ የትኛው ቡና ነው ይበልጥ ክብደት ያለው ይበልጥ ተመራጭነት ያለው?
የእኛ ቡና እንዳልኩት ብዙዎቹ የተወሰኑ ነበሩ። በስልሳዎቹ ውስጥ አንድ የብሪቲሽ ተመራማሪ የተወሰኑ 12 ነው እንደዚህ አይነት የቡና ዝርያዎችን ለይቶ የትሬድ ኔም የሰጣቸው በዛ ላይ ተመስርቶ በተለያየ ጊዜ በተለይ የአመራረት ያው የቡና ጥራትን ከሚወስኑት ነገሮች አንዱ ከተሰበሰበ በኋላ ፍሬውን ከገለፈት መለየት ማድረግ ምናምን እነዚህ ፕሮሰሲንግ የሚባለው ከዝርያውም በተጨማሪ ወሳኝ ሚና ይጫወታል። ኦልሞስት 40% የሚሆነው ጥራት በዛ ምክንያት ሊወሰን ይችላል። ቀድሞ ከታወቁት በተለይ ሌሎቹ የደቡብ ምዕራብ አካባቢ ብንሄድ ብዙ አይነት ዝርያዎች ቢኖሩም ጫካና በጫካ ዙሪያ የሚመረቱ ናቸው። ወደ ምስራቁ ግን ብንሄድ ወደ ሽንት ሸለቆ፣ ወደ አሁን ወደ ሲዳማ ይርጋ ጨፌ ቀድሞ የቡና ማቀነባበሩም ስራ በተሻለ ሁኔታ ያደገበት የማጠቢያ ማሽኖችን በመጠቀም ስራ የተጀመረበት በምስራቁ ነው። ወደ ምዕራቡ እስካሁን ገና አሁን ራሱ በደንብ አልተስፋፋም።
ምስራቅ የሚሉት እነ ሲዳማ
የበለጠ ፕሮሞትድ ሆኑ። የሲዳማ ሐረር ቀድሞ በእርሻ በተለይ በካልቲቬሽን ላይ ያሉ የቡና አይነቶች ቀድሞ የታወቁ ሆኑና የዓለም ገበያ የለመዳቸው የተወሰኑ የቡና ዝርያዎች አሉ ኢትዮጵያ። ሌሎቹም ያነሰ ጥራት ኖሯቸው ሳይሆን ገበያ ላይ በደንብ ስላልተለመዱ አሁን ገበያ ላይ ብናይ የይርጋ ጨፌ እና የሲዳማ በብዛትም ይቀርባሉ፣ ተወዳጅም ናቸው። ሐረር ደግሞ ትንሽ ነው ማለት እንደ ሞካ ታይፕ ከየመን ቡና አይነት ጋር የሚቀራረብ ደረቅ አካባቢ የሚመረት በትንሽ ቦታ ላይ ብዛቱም መጠኑም ትንሽ ነው። የዛን አይነት ጣዕም ቡና የሚፈልግ ሰው ያው ተሻምቶ ትንሿን መግዛት አለበት ማለት ነው። ስለዚህ ዋጋ የተሻለ ያቀረበው ነው የሚወስደው እና ዋጋው ብዙ ጊዜ የሐረር ከሌላው እጥፍ ሁሉ የሚሆንበት ጊዜ አለና ያ የሚሆነው እንግዲህ ጥራቱ ብቻ ሳይሆን ገበያ ላይ ያለው መጠን ራሱ ትንሽ ስለሆነ ያችኑ ተሻምቶ መግዛት ስላለባቸው ነው። ሌሎቹም ግን እስከ ጥር ድረስ የደቡብ ምዕራቦቹን ወይ ጅማ ወይ የሆነ ነገር ብቻ ተብሎ በግሩፕ አንድ ላይ ነው የከፋውም የቤንች የምን አሁን እንደውም ኢሴክስ ላይ እንዳልከው ነው ለየት ተጀመረ እንጂ አንድ ላይ በቃ ጅማ ግሬድ 4 ግሬድ 5 ተብሎ ዝቅተኛ ደረጃ ያለው ቡና ተዘርጎ ነበረ የሚሸጠው። ያም ከማቀነባበር ሂደቱ የተነሳ ቡናው ከፍተኛ ጥራት ቢኖረው እንኳን ደረቅ አይነት ሆኖ ግን በደረቅ ደግሞ ደረቅ ቡና ዝም ብሎ ከነጀንፈሉ ከነንትኑ ስታደርቀው ደቡብ ምዕራብ ዝናብ የሚበዛበት ስለሆነ ቶሎ አይደርግም። ያም ጥራቱ ላይ የተወሰነ ጉዳት አለው። በዛ ምክንያት ነው እንጂ በእኛ እምነት ሁሉም የኢትዮጵያ ቡና ከፍተኛ ጥራት ያለው ነው። በጥሩ ሁኔታ ተዘጋጅቶ ለገበያ ቀረበ። ተለያይነቱም ከፍተኛ በመሆኑ ለብዙ አይነት ተጠቃሚ ቢቀርብ ደግሞ በደንብ ብናስተዋውቅ ብዙ ሊጠራ ይችላል ማለት ነው። ሌሎች ሀገሮች አሁን ዋይን እንደዚህ በጂኦግራፊክ ኦሪጂን በደንብ ለይቶ ይሸጣሉ። ሌሎች አሁን አውሮፓ ብንሄድ እነ ፈረንሳይ የዛ አይነት የቴራ ሲስተም ወይ ደግሞ የጂኦግራፊክ ኦሪጂን ኢንዲኬተር ምድሮችን ለይተን
መልክዓ ምድራዊ አሰፋፈር
የመጡበት ምርቱ የተመረተበትን አካባቢና ጥራቱን ሳይንሳዊ በሆነ መለያ ለይተን አገናኝተን ብንሸጥ የበለጠ ብዙ ተጠቃሚዎችን ልንደርስ እንችላለን ብዬ ገምታለሁ።
ልክ ነው። አሁን ለምሳሌ ብዙ ሀገሮች እንደ ቪየትናም እንኳን በቅርብ ይመስለኛል ቪየትናም ቡና ማምረት የጀመረችው፣ እነ ኮሎምቢያ፣ እነ ብራዚል፣ እነዚህ ሀገሮች በስማቸው እያስተዋወቁ ነው ቡናውን ለገበያ የሚያቀርቡት እና የቡናውን ልዩ ዝርያ ሁሉ ይጠቅሳሉ። እውነቶን ነው። እንግዲህ እናንተ ወደ ዓለም አቀፍ መድረክ ወጥታችሁ ስራውን እየሰራችሁ ያላችሁ ሳይንቲስቶችና በሀገርም ውስጥ ተደማጭነት ያላችሁ ባለሙያዎች በዚህ ጉዳይ ስፋት ያለው ስራ ትሰራላችሁ ተብሎ ነው የሚታስበውና የሚታመነው። እንግዲህ ያ ስራ ወደፊትም ይቀጥላል። እንግዲህ እስከ መቼ ድረስ ነው ኢትዮጵያ ቡናዋን ማስተዋወቅ አለባት፣ ኢትዮጵያ እንደዚህ ማድረግ አለባት እያለ እስከ መቼ ድረስ ነው የሚቀጥለው? በእድሜያችን በምናውቀው ጊዜ ሁሉ ይባላል ይሄ ነገር እና አንድ ትንሽ እርምጃዎች መገፋት በተግባር መገፋት ያለበት ይመስላል። ይመስለኛል። ስታርባክስ ባይኖር ኖሮ የኢትዮጵያ ቡና የት ነበር የሚታወቀው? ማን ነበር የይርጋ ጨፌ ቡና አለ ብሎ ወይም የሲዳማ ቡና አለ ብሎ የሚያስበውና የሚያምነው? እንደዛም ሆኖ የተጠናከረ የቅስቀሳ የማሳወቅ ስራ ሲሰራ አይታይም በዚህ በኩል። በእርግጥ ኢትዮጵያ ትሳተፋለች በተለያዩ ዓለም አቀፍ የቡና ሲምፖዚየሞች ላይ፣ የቡና ኤግዚቢሽኖች ላይ፣ ግን ተከታታይነት ያለው አይመስለኝም የዚህ የማሳወቁ ስራ። በዚህ ላይ የሚያክሉት ነገር አለ ዶክተር ታደሰ?
እንግዲህ ወደፊት የተሻለ ማስተዋወቅ ይኖራል ብዬ ገምታለሁ። ምክንያቱም ኢቨን ከቱሪዝም ጋር ለማያያዝ እየተሞከረ ነው በአሁኑ ጊዜ። ኢትዮጵያ የቱሪዝም ሞቶ ራሱ ላንድ ኦፍ ኦሪጂን በሚል ተቀይሯል እና ላንድ ኦፍ ኦሪጂን ሲባል የሰውም እንደገና ደግሞ የተለያዩ እንስሳትና እጽዋት ዝርያ መገኛ ሀገር ተብሎ ቡና አንዱ ነው። ጎላ ብሎ ከሚታዩ እንደ ላንድ ኦፍ ኦሪጂን ከሰው ከሉሲ ቀጥሎ ቡናን እንደ ኢትዮጵያ ለዓለም ካበረከተችው በዛ ምክንያት ከቱሪዝሙንም ፕሮሞት እናደርግ ቡናንም ፕሮሞት እናደርጋለን። በዛ ምክንያት አይ ቲንክ የተሻለ እድል ያለ ይመስለኛል ቡናን ለማስተዋወቅ። እንደገና በኢንስቲትዩሽን ደረጃም ካየን ቡና ላይ የሚያተኩር ቡናንና ሻይ ቅመማ ቅመምን ፕሮሞት የሚያደርግ ልማትንም በአሁንም የሚያግዝ ባለስልጣን ተቋቁመዋል። ቅርብ ጊዜ ደግሞ ቡና ላይ ብቻ የሚያተኩር የምርምር ኢንስቲትዩት ሊቋቋም በፊት ማዕከል ብቻ ነበረ። አሁን ለብቻ ወጥቶ በኢንስቲትዩት ሁሉ የመቋቋም አይነት ሂደት ስለተጀመረ በምርምር የተደገፈ ልማትና ገበያን የሚያስተዳድር ተቋም ደግሞ ካለ የበለጠ ያስተዋውቃል ብለን እናስባለን። መንግስታዊ ያልሆኑ ድርጅቶች እንደኛ አይነቱም ይህን በተወሰነ መጠን የምርምሩንም ሌሎችን ስራዎች እናግዛለን ብለን እናስባለንና የተሻለ ሁኔታ እየተፈጠረ ይመስለኛል።
ያው መልካም ዜና ነው ይሄ። ድጋፍ መስጠት እኮ የሚችሉ እኮ ብዙ ምንጮች አሉ። በአሜሪካ ገበያ ላይ እንኳን ብንመለከት በአሜሪካ ህዝብ ዘንድ ከ50% በላይ ተፈቃሪነት ተደማጭነት ያላቸው፣ በዓለም አቀፍ ደረጃ ደግሞ ከ65% በላይ ህዝብ እንደሚወዳቸውና እንደሚያፈቅራቸው የሚናገርላቸው ባራክ ኦባማ አዲስ አበባ ላይ ተገኝተው ኢትዮጵያ እናመሰግንሻለን ቡናን ስለሰጠሽን፣ ዋይት ሀውስን እኮ ቀጥ አድርጎ የያዘ 24 ሰዓት ቡና ነው ብለው የተናገሩበት ምንጭ አለ፣ ሀብት አለ እጅ ላይ። እና ይህንን ማስፋፋትና በብዛት መግፋት ነው። ከአሜሪካ መስራች አባቶች እኮ አንዱ የሆኑት ቶማስ ጀፈርሰን እኮ ቡና የሰለጠነ ሰው መጠጥ ነው ብለው ተናግረዋል። በየቦታው ተጽፎ ይገኛል። እና ከተፈለገ መንቀሳቀስ ከተፈለገ ቡናን ማስተዋወቅ ቀላል ነገር ነው። እሱ ራሱ በራሱ ትልቅ ኃይል ነው፣ ትልቅ አቅም ነው። ትንሽ መግፋትና መንቀሳቀስ ብቻ ነው የሚጠይቀው ይመስለኛል። እና ትንሽ ኢንቨስትመንት
ለቡና ደግሞ ትልቅ የእርዳታ ገንዘብ ሁሉ መፈለግ የሚያስፈልግ መሆን የለበትም። ቡና የብዙ መቶ ሚሊዮን ዶላር ገቢ የሚያስገኝ ነው።
ራሱን መግዛት የሚችል ነው። ራሱን መቻል የሚችል ሀብት ነው።
መቻል የሚችል ነው። በሚሊዮኖች የሚቆጠሩ ገንዘብ በየአመቱ ለምርምር እና ለማስተዋወቅ ማግኘት ይቻላል። የሚሸጡትን የተወሰነ ለምሳሌ አሁን በየቤታችን የውሃ ቢል ትመጣልን። የአካባቢ ጽዳት ለሚሰሩ ሰዎች የሚከፈል ገንዘብ ሁሉ እንከፍላለን። ነዳጅ ስንቀዳ የመንገድ ፈንድ ተብሎ የተወሰነ ብር አንድ ሊትር ላይ የተወሰነ ሳንቲም ተጨምሮ እንከፍላለን። ተመሳሳይ አይነት ገንዘብን የማሰባሰቢያ ለቡና ማዘጋጀት ይችላል። ከአምራቹ ጀምሮ ወደ ውጭ ከሚልከው በየቦታው ቡና ከሚሸጡት ጀምሮ ሲስተም ከተዘጋጀ ቡና በጣም ብዙ ሚሊዮን ዶላሮችን ሰብስቦ ለልማቱም ለምርምሩም የሚሆን ገንዘብ ማግኘት የሚችል ነው። ለማስተዋወቅም የሚሆን ገንዘብ ማግኘት የሚችል ነው እና በደንብ ታስቡበት ተግባራዊ ተደረገ የዚህ አይነት ገንዘብ ማሰባሰብ ሂደት ለቡና ችግር አይሆንም ብዬ ገምታለሁ። ግን አሁን በምርምሩም በምኑም ውስን በጀት ነው ያለው። መንግስት በየጊዜው ከሚሰጠው በጀት ነው የምርምር ተቋማት ያሉት። ሌሎች ደግሞ እንደኛ አይነት ልዩ ያው ከተለያየ ቦታ ፕሮፖዛሎች አዘጋጅተን በየቦታው ገንዘብ ማሰባሰብ ይጠበቅብናል እና ያን ሁሉ የፖሊሲ ጉዳይ ነው እንጂ ተግባራዊ ማድረግ ይቻላል። ቅድም እንዳልከው ተሰርቦ እና ቡና ራሱን በደንብ መቻል የሚችል አይነት ፕሮክ ነው።
ለመሆኑ ያውቃሉ መንግስት የሚመድበው በጀት ለዚህ ለቡና ማስተዋወቂያና ማስፋፊያ ጉዳይ መረጃውን ለማሰራጨት ጉዳይ የሚውለው በጀት?
በትክክል አላውቅም። ይህም እንኳን በትክክል አላውቅም።
እሺ እሺ፣ ባለስልጣናቱን እስቲ አነጋግሬ ይህንን ይዤ መለሳለሁኝ። እንግዲህ ዶክተር ታደሰ ወልደ ማርያም መታደል ይመስለኛል ለኢትዮጵያም ለዓለምም እንደዚህ ትልቅ ሀብት በሆነ ጉዳይ ላይ ህይወትን ማሳለፍ፣ ብዙ መስራት፣ መመራመር፣ መሰጠት ይመስለኛል እና በዚህ በኩል እንኳን ደስ ያለዎት ኮንግራጁሌሽንስ ለማለት እወዳለሁኝ ቡና ላይ የሚሰሩና የሚመራመሩ ባለሙያ ሳይንቲስት በመሆኑ መቼም የዚህ የተፈጥሮ አካባቢ ጉዳይ፣ የቡና ጉዳይ፣ የደን ጉዳይ ተነግሮ አያልቅም። ምርምሩም እንደዚሁም በሕይወት ላይ ያለውን ትርጉም እየተመላለስኩኝ ብዙ መረጃዎችን ለሕዝብ አደርሳለሁኝ ከእርሶ እየወሰድኩኝ። ዶክተር ታደሰ ወልደ ማርያም ለሰጡኝ ማብራሪያ እጅግ በጣም አመሰግናለሁኝ በአድማጮቻችን ስም።
እኔም በጣም አመሰግናለሁ ሰለሞን።
እግዜር ይስጥልኝ። ዝግጅታችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ሰሎሞን አባተ ነኝ ለምሽቱ እያስተናገድኳችሁ ያለሁት። ወደ ተከታዩ ዝግጅታችን እናልፋለን። ብርቅ ሰዎቻችን ባለፈው ሳምንት የሲሊከን ቫሊን ታሪክና ወጣ ገባውን ለማየት እዚያ ያሉ አፍሪካውያን ቴክኖሎጂስቶችና ሥራ ፈጣሪዎችን ለማግኘትና ለማነጋገር ወደ ካሊፎርኒያዊቱ ሳን ፍራንሲስኮ ሄጄ ነበር። በጣም ብዙ ሰው አገኘሁ። የሚጥሩ፣ የሚፈጥሩ፣ የሚመሩ፣ የሚበሩ፣ የሚገጥሙ፣ የሚሞዝቁ፣ የሚያዜሙ ብዙ ቦታዎችንም አየሁ። ድንቅ ድንቅ የተባሉ ገነት በምድር የመሳሰሉ ኤድኖች፣ ኢትዮጵያውያንና የሌሎችም ሀገሮች ተወላጆች የሆኑ የኮምፒውተር ሳይንስና የቴክኖሎጂውን አንቀሳቃሾች ወጣቶችና ነባርም፣ ጀማሪና በስኬቶቻቸው አንቱ የተባሉትን ብዙዎችን አነጋገርኩ። መቼም ካሊፎርኒያ ቁጥሩ የበዛ ትውልደ ኢትዮጵያ የሚገኝባት ነችና እግረ መንገዴንም ከጉዞዬ ዓላማ ወጣ እያልኩ እየተዘዋወርኩኝ የየአካባቢውን ማኅበረሰቦች አባላት ስመለከት ሳነጋግር ነበር። ወደ ሳን ሆዜ ጎራ ብዬ የከተማይቱ ኢትዮጵያውያን ዘመድ አዝማድ ሳይኖረው ኖሮ ያለፈና እንደ ዘመድ ቀብረው በማኅበረሰባቸው ጽሕፈት ቤት ውስጥ ሐዘን ተቀምጠው ስለ ሕይወት፣ ስለ መተሳሰብ፣ ስለ መሰባሰባቸውና ስለ መተጋገዛቸው አስፈላጊነት ሲመክሩ ደርሼ ውይይታቸውን አዳምጫለሁ። መሪዎቻቸውን አነጋግሬያለሁ። ወደ ኦክላንድ ጎራ ብዬ የ97 ዓመት የዕድሜ ባለጠጋ የሆኑ ከኢትዮጵያ አየር ኃይል የመጀመሪያ ካዴቶች አንዱን ጄት ከስዊድን ድረስ አብርረው ኢትዮጵያ ያደረሱ ቀዳማዊ ኃይለ ሥላሴን ያበረሩ በደርግ ዘመን ጥፋቴን ሳላውቀው በሚሉት ታስረው የተንገላቱ አዲስ አበባ ላይ የከፈቱት መስቀል ፍላወር ሆቴል የተወረሰባቸው ከእስር ሲወጡም በበረታ ችግር የማቀቁ ወደ ዩናይትድ ስቴትስ ለሕክምና ተጉዘው እዚያው ኦክላንድ የሚኖሩትን ዛሬም ባለሙሉ ለዛና የጠራ አእምሮ ባለቤቱን ኮሎኔል ጋዲሳ ጉማን አግኝቼ አነጋግሬያለሁ። ወደ ሶኖማ ቫሊ ሳንታ ሮዛ ሄጄ አማርኛ የኮምፒውተር ቋንቋ እንዲሆን የመጀመሪያውን መሠረት የጣሉትን ኢትዮፒክ ፊደላቱ በዩኒኮድ እንዲሰፍሩ ያደረጉትን ጉግልን አማርኛ እያስተማሩና ዛሬም ለብዙ የኮምፒውተር ላይ ትርጉምና ሌሎችም ክንዋኔዎች ቁልፍ ሥራዎችን እያከናወኑ ያሉትን ለልብ ቧንቧ መታወክ መፍትሔ የሰጠ በሕክምናው ጥበብ ውስጥ ታላቅ ለውጥ ያስገኘ የአካል መለወጫ የነደፉና ለውጤት ያበቁትን በኮልማን ምርምርና ምክር ተቋም ከፍተኛ አማካሪ በሳንታ ሮዛ መለስተኛ ኮሌጅ መምህር በሜድትሮኒክ የልብና የደም ቧንቧዎች ምርምር ተቋም ዋና የምርምርና ልማት ኢንጂነር ሆነው እያገለገሉ ያሉትንና በሌሎችም በርካታ ሥራዎች ላይ የተሰማሩትን ሙዚቃና ግጥም ሳይቀሩ ዘርፈ ብዙውን ባለሙያ ኢንጂነር ፍስሐ አጥላውን አግኝቻለሁ። እጅግ ወደ ተዋበው ወደ ናፓ ቫሊ ሄጄ በሸለቆው አናት አንጉኝ ቀበሌ ላይ ያሉትን ገጣሚውን፣ ሙዚቀኛውን፣ የታሪክ ምሁሩን፣ ደራሲውን፣ የቤተ መጻሕፍት ባለሙያውን፣ የትምህርቱን ሰው ፕሮፌሰር አዱኛው ወርቁንና ታሪካቸው እጅግ ድንቅ የሆነውን ባለቤታቸውን ሲስተር ዘውዲቱ ይመርን በቤታቸው አግኝቼ አነጋግሬያለሁ። እጅግ የሞቀና ለልብ የቀረበ ቤተሰባዊ መስተንግዶ አደረጉልኝ። በታሪክ፣ በሥነ ትምህርት፣ በላይብራሪ ሳይንስ ባለ ሦስት ማስተርስ ዲግሪው ከሳውዝ ዌስተርን አድቬንቲስት ዩኒቨርሲቲ ባለክብር ዶክትሬቱ ባለፈው ዓመት በጡረታ እስከተገለሉ የፓሲፊክ ዩኒየን ኮሌጅ ቤተ መጻሕፍት ዳይሬክተር ሆነው ያገለገሉት የጥንቱ እረኛ የዛሬው ፕሮፌሰር አዱኛው ወርቁ በጨቅላ ዕድሜያቸው ታጭተው ቢዳሩም አሻፈረኝ ብለው ትምህርት ፍለጋ በለጋ ወጣትነታቸው ቤታቸውንና መንደራቸውን ጥለው የወጡትና የዛሬ የተመዘገቡ ነርስ ሲስተር ዘውዲቱ ይመር በረጅሙ የሕይወት ጎዳና ላይ ብዙ 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 አጫውተውኛል። ከላይ የዘረዘርኩላችሁንም ለዛሬ ዘርዝሬ ያልጠራኋቸው የቶሎ ፉድስና የሌሎችም ብዙ ሥራዎች ባለቤት የሲሊከን ቫሊ ቆይታዬ ቁልፍ ሰውና መሪ ኢንጂነር ተሻገር ተስፋዬ፣ ወጣቶቹ የቪዲቸር ፈጣሪ ኬብሮን ደጀኔ፣ የሊንክዲን ኢንጂነሪንግ ማኔጀሩ ከአሪፍ ሶፍት፣ አሪፍ ዘፈን፣ አሪፍ ኳስና አሪፍ ላይፍ ፈጣሪዎች አንዱ በፍቃዱ አየነው፣ ሰሪዎቹ እንደሚሉት ከኢትዮጵያው ዊኪፔዲያ አቻ ሰዋሰው ዶት ኮም ፈጣሪና መሪዎች አንዱ የሆነው መሠረት በፍቃዱ፣ ሌሎችም ዛሬ ያላነሳኋቸው ሁሉም በየተራ የራዲዮ ፕሮግራሞቼ እንግዶች፣ ትምህርትና መረጃ ሰጪ እንዲሁም መንፈስ አዳሾች ይሆናሉ። በቪኦኤ ቲቪና በዌብሳይታችን በፌስቡክ ገጾቻችን ላይም በገጽ ታገኟቸዋላችሁ። ለዛሬ ከጀርባዬ ዋሽንግተን በሚጥም ሁኔታ እያንቆረቆሩ ወዳሉት ወደ ፕሮፌሰር አዱኛ ወርቁ መለስ ልበልና ጥቂት እንጨዋወት።
ዛሬ የምንወያየው በቀጥታም ሆነ በተዘዋዋሪ ስለ ሀገር ጉዳይ፣ ስለ ባህል ጉዳይ ነው እና ከእነሱ አንዷን ልጫወት። ሙዚቃ የተማርኩት እንዲሁ ዝም ብሎ በድምጽ ነው። እጃችን እያጨበጨብን ከበሮ አለ፣ በገጠሩ ሁሉ ከበሮ አለ። ከበሮ እየመታን ከልጅነታችን ጀምረን በዚያ ነው ያደግነው። በጥምቀቱ፣ በሰርጉ፣ በአመት በዓሉ፣ በገናው፣ በፋሲካው እና ከዚያ በረኝነት ጊዜ ዋሽንት ተማርኩ። ዋሽንት ያስተማረኝ አባቴ የታላቅ ወንድሙ ልጅ ነው፣ ረዳ እያሌው የሚባል በጣም እንዴት አይነት አሁን ዘመናዊ ጊዜ ደርሶ ቢሆን በሬዲዮ በቴሌቪዥን ሊጫወት የሚችል እና በረኝነት ጊዜ ነው ዋሽንት የተማርኩት።
የፕሮፌሰር አዱኛ ወርቁ የሙዚቃ ሙያ ዋሽንት ላይ ብቻ አያበቃም። ክራሩን ሲነዝሩት አይነተኛ ስራቸው እርሱ የሆነ ነው የሚመስል።
ቅድም ከእድሜ አኳያ አሁን የምጫወታቸው ነገሮች ስለ ሀገር ጉዳይ፣ ስለ ሁኔታዎች ጉዳይ ነው ብዬ ነበር። አሁን ግን ሚስት ለማግባት እዚህ ሀገር ሆኜ ሚስት እድሜ እየገፋ ስለሄደ፣ በነገራችን ላይ ወላጆች በ14 ዓመቴ ለሰባት ዓመት ልጅ አጭተውኝ ነው።
እሱ ጋር መለሳለሁ።
እሱ ጋር መለሳለሁ በኋላ እንነጋገር። አዎ። እና እዚህ ሀገር ሁኜ ሚስት ፍለጋ ስራወጥ ፍቅር ሞኝ ነው፣ ከማንም ይይዛል። የውጭ ሀገር ሰው ላግባ፣ የሀገሬን ሰው ላግባ እያልኩ ስሟገጥ የሀገሬን ልጅ ነው ማግባት የምፈልገው ወደሚል ውሳኔ ስመጣ ትዳር ከሀገር ልጅ ጋር የሚል አንድ ግጥም ጻፍኩኝ እና ያን ግጥም ነው አሁን በዜማ ቀንጨባር የማሰማ።
ስንት አመቶ ነበር ያን ግጥም?
33 እና ከመከም የሚል በባቲ ቅኝት አንድ ዜማ አለ። በዚያ ዜማ ነው የምጫወተው። ከመከም የተስተካከለ ከመከም መልክሽ ተባይሽ ወገኔ ሀት ላይ ከጎኔ ወገኔ ሀት ላይ ከጎኔ ከመ
ከመከም ከደም ግባት በላይ ከመከም ከቁንጅናሽ ሌላ ከመከም ካካልሽ ካቋምሽ ከመከም ይልቅ የሚጎላ ከመከም ሁሉ ጠባይሽ ነው ከመከም ሁሉ የሚያደንቀው ከመከም መልካም ጠባይሽ ነው ከመከም ሁሉ የሚያደንቀው ከመከም እንኳን ያየሽና ከመከም ያላየሽ የሚያውቀው ከመከም እንኳን ያየሽና ከመከም ያላየሽ የሚያውቀው ወገኔ አትለይ ከጎኔ።
ክራር የተማርኩት መቀሌ ነው። ለስድስት ወር ለስራ ጉዳይ ሄጄ አጋጣሚ ሆኖ ጎረቤቴ ክራር ተጫዋች ነው እና እየሄድኩ እያየሁ እየሰማሁ በኋላ አንዳንድ ብር እየከፈልኩ ቅኝቱን አስተማር። ይሄ ቅኝት ትዝታ ይባላል፣ ይሄ አንቺ ሆዬ ነው፣ ይሄ ባቲ ነው፣ ይሄ አምባሰል ነው ብሎ አራቱን ቅኝት አስተማር። መቅጃ ነበረኝ ያን ጊዜ። እንግዲህ የ46 የ47 ዓመት ታሪክ ነው የማወራው። ቀዳሁት፣ ቅኝቱን እየቃኘ ትንሽ ትንሽ እየተጫወተ ቀዳሁት። ከዚያ በኋላ በጥረት በግል ጥረት ትምህርት ቤት አልገባ ሁናላ።
መሰንቆስ ቢሆን ለአዱኛ ወርቁ ምን ገዶት?
ማሲንቆ የተማርኩት እዚህ ሀገር ነው። እዚህ ሀገር ነው የተማርኩት። ያስተማረኝ ደግሞ ሊቀ መኳስ ይርጋ ዱባለ ነው። ነፍሱን ይማርና ብዙ አባብዬ ብዙ ከፍዬ ነው እዚህ ቤት አምጥቼ እዚህው ቤት ያምጥቼ ለአስር ቀን ከጧት እስከ ማታ ተጠምደን ወይ ዘሃታሊ አይ ከሱ አይደለም እያለ ነው ያስተማረኝ። አራቱን ቅኝት ነው እሱም ያስተማረኝ። እሱንም ቀዳሁት፣ በቪዲዮ ቀዳሁት። $500 ከፈልኩ። አንድ ያተመተመ አኮርዲዮን ነበረኝ፣ እሱን ሰጠሁት። እንደው ደስ ይበልህ ልጅ አኮርዲዮን ይጫወታል ስላለኝ ሰጠሁት። እሱ
ይጫወታል እንደ አኮርዲዮን?
እንደው ሞካክር ነበር፣ ምን ያልሞከርኩት አለ። እና እንደዚህ ነው የተማርኩት። ከዚያ በኋላ ለሰርግ አንድ ሰው አምጥቶ እዚህ ሳንሆዝ የሚባል ከተማ እዚያ ነው የተገናኘ። ለመጀመሪያ ጊዜ እዚያ ነው የተገናኘ። ስሰማው ነው የኖርኩት። በጣም መወደው የኪነት ሰው ነበር፣ ማደንቀው መወደው እና ሳገኘው በጣም ደስ አለኝ። እንደዚህ አባብዬም ከፍዬም አመጣው። ከሱ በኋላ ደግሞ ሻምበል በላይነህን ደግሞ እንደዚሁ ለምኝ አመጣ ከቤቴ። አስተማሪ አንዱ አስተማሪ ከአንዱ ይለያል፣ አንዱ ይሻላል። እና እንዴታ የተዋጣላቸው ደግሞ ሁለቱንም በጣም ነው የማወዳቸው የማከብራቸው። እና እሱም ደግሞ አሳየኝ። እንደዚሁ ግራኛ ነው እጅ አጣጣሉ፣ ከይርጋ ትንሽ ለየት ይላል። እና እሱም አስተማረኝ። እንደዚያ በኋላ የግል ነው ይህም ቤት ስንት ሳደነቁረው ነው የኖርኩ። ኧረ በቃ ባለቤት አይበቃህም እንዲንተኛ እንዲ ስላለ እና ይሄ ኪነት ነገር ይገርምሃል፣ ልክፍት ነው አለች አለም ፀሐይ ወዳጆ። የኪነት ስሜት ልክፍት ነው ትላለች። እውነት ነው፣ ማስረጅ ልክፍት። የሙዚቃ ስሜት ከልጅነቴ ጀምሮ ነው ከቤተሰብ የሚመጣ። ዘር ከልጓም ይስባል ይባል የለ። የእናቴ አባት በጣም ተጫዋች ግጥም ገጣሚ፣ ከመቅጽበት ግጥም መግጠም የሚችል የአባቴ እናት እንደዚሁ በጣም ግጥም ገጣሚ፣ የአባቴ ታላቅ ወንድም እንደዚሁ። እና ከቤት አለ እንዲህ አይነት ስሜት ከቤት አለ። ከዚያ በኋላ እንግዲህ የግል ስሜትና የልምምድ የሥራ የጥረት ጉዳይ።
ፕሮፌሰር አዱኛ ወርቁ በሕይወታቸው ጉዞ በስኬቶቻቸው በትዳራቸውና በልጆቻቸው ደስተኛ ሆነው እየኖሩ ያሉ፣ በተወለዱባት መንደር ትምህርት ቤት ያሰሩ፣ ንጹሕ ውሃ በቅርብ እንዲኖር ያደረጉ፣ ሴቶች ልጆች በትምህርትና በባህል እንዲበለጽጉ፣ የወር አበባ መምጣትና መሄድ ትምህርታቸውን ያዝለቀቅ እያደረጉ፣ ከወንድ እኩዮቻቸው እኩል እንዳይቆሙ እንቅፋት እንዳይሆንባቸው መላ የመቱ፣ የተያያዙ አጓጉል ኋላቀርና ብልሹ አስተሳሰቦችና ልማዶች ሴት ልጆችን ከእንግዲህ እንዳያሸማቅቁና እንዳያሰናክሉ በዚያች መንደራቸውና አልፎም በብዙ ቦታ የአስተሳሰብና የአኗኗር ለውጥ እንዲፈጠር ያደረጉ፣ አሜሪካ የተወለዱና ያደጉ ልጆቻቸው በኢትዮጵያ ፍቅር እንዲካኑ የሚጥሩ፣ በዚህም ስለ ኢትዮጵያ በእንግሊዝኛ የሚገጥምና ባንድ ፈጥሮ የሚዘምር ልጅ ያላቸው ናቸው። ወደፊት ዘርዘር ያለ ታሪክ አመጣላችኋለሁ። እናም ፕሮፌሰር አዱኛው ለሙሉ ቀን ከዘለቀው ቆይታችንና ጨዋታችን በኋላ አየህ አሉኝ። አልኳቸው፣ ብሞት አይቆጨኝም አሉኝ።
ብሞት አይቆጨኝም፣ ከሠራሁት ሁሉ እኔ በሕይወቴ በጣም ደስ የሚለኝ ከልቤ ካንጀቴ አቅሜ እንደ ፈቀደ ወገኔን መርዳቴ፣ ነገን የሚረከብ ትውልድ መተካቴ፣ ይህ ነው የሚያረካኝ እስከ ለተሞቴ፣ ይህ ነው የማረሳው እስከ ለተሞቴ። የተመኘሁትን መሥራት በመቻሌ፣ ስመኝ የኖርኩትን መሥራት በመቻሌ፣ አይመታደሌ አይመታደሌ። የተመኙት ሲገኝ ያሰቡት ሲሳካ፣ ይህ ደስታ ማለት እንደዚህ ነው ለካ። ለሕልውናዬ እርካታ የሰጠ የለም በዚህ ዓለም ከዚህ የበለጠ። ምኞት ፍላጎቴ የልቤ ከሞላ፣ ምኞት ፍላጎቴ አጃዬ ከሞላ፣ ብሞት አይቆጨኝም ከእንግዲህ በኋላ። የሕይወት ትርጉሙ የሕይወት ምስጢሩ ለራስ ብቻ ሳይሆን ለወገን መኖሩ መሆኑን በፍጹም አትጠራጠሩ። ያልተማረ ሲማር ያጣ ሰው ሲያልፍለት ኑሮ ተሻሽሎ ተለውጦ ማየት ምን ነው አያረካ? ምን ነው አያስደስት? እንደምንም ብሎ ላይ ወጥቶ ታች ወርዶ ላይ ወጥቶ እንስሳም ይኖራል ጨጓራውን ሞልቶ። ሰውን የሚለየው ከእንስሳዎች ተራ መተባበሩ ነው ከወገኑ ጋራ፣ መተዛዘኑ ነው ከወገኑ ጋራ፣ መረዳዳቱ ነው ከወገኑ ጋራ። ስለዚህ ወገኔ ስማኝ በጽሞና፣ እድገት የሚገኘው ሰላም የሚገኘው በህብረት ነውና እጅ ለእጅ ተያይዘን በአንድ ላይ እንጓዝ በሕይወት ጎዳና።
እንግዲህ ለዛሬ በዚህ ልሰናበት። ከሰሞኑም በመጪ ዝግጅቶችም ከሌሎች ታሪኮች ጋር ጠብቁኝ። እስከ ማጠቃለያው ከፕሮፌሰር አዱኛው ጋር ተዋቸው።
መልካም ነው አራዳን፣ መልካም ነው አራዳ፣ መገን ያራዳ ልጅ እናይሳሳም ነቤሳ፣ መገን ያገሬ ልጅ እናይሳሳ ምንም የሳ፣ በቀን የሚያወጣው ይቅር አይወሳ።
ለማጠቃለያዎቹ ሄኖክ ሰማእግዜር ነኝ። የኬንያው የተቃዋሚ ፕሬዚዳንታዊ እጩ ተወዳዳሪ ራይላ ኦዲንጋ ፓርቲያቸው ስልጣን የመጋራት ፍላጎት እንደሌለው አስታወቁ። የኬንያ ጠቅላይ ፍርድ ቤት በያዝነው ወር መግቢያ የተካሄደውን የሀገሪቱን ፕሬዚዳንታዊ ምርጫ እክል የበዛበት ነው ሲል ውድቅ ማድረጉ ይታወሳል። ምርጫውን ማሸነፋቸው ታውጆ የነበረው በስልጣን ላይ የሚገኙት ፕሬዚዳንት ኡሁሩ ኬንያታም የሚመሩት ጁብሊ ፓርቲ ስልጣን የመጋራት ስምምነት ፍላጎት እንደሌለው ገልጿል። ዝናብ አዘል አውሎ ንፋስ ክፉኛ የመታት ደቡባዊ የአሜሪካ የቴክሳስ ግዛት ሂውስተን ከተማ አካባቢ ለማህበረሰቡ አደገኛ የሆኑ የኢንዱስትሪ ኬሚካሎች የሚገኙባቸው 13 ቦታዎች በጎርፍ መጥለቅለቃቸውን የዩናይትድ ስቴትስ የአካባቢ ጥበቃ ባለስልጣን ኢፒ አስታወቀ። ሀሪኬን ሃርቪ በሚል ስም የሚጠራው አውሎ ንፋስ በሂውስተን ከተማ ያደረሰው ጉዳት ወደ 180 ቢሊዮን ዶላርስ ሊጠጋ እንደሚችል የግዛቱ አስተዳዳሪ ገልጸዋል። የምሽቱ ዜናዎች እነዚሁ ናቸው።
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦችና በቴክኒክ መሐንዲሶቹ ስም ሰናበታችኋለሁ። ሰሎሞን አባተ ነኝ። ከእኛ ጋር ስላመሻችሁ አመሰግናለሁ። ሰላም፣ በደህና አደሩ።
This program has come to you from the Voice of America, Washington.